ይህ ስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት ራዲዮናችሁን ከፍታችሁ ከጎረቤቶቻችሁ ጋር ከጓደኞቻችሁ ጋር ወይንም ደግሞ ከቤተሰቦቻችሁ ጋር አንድ ላይ በመሰባሰብ ይህንን የጌታን ቃል ለማዳመጥ ከማዱም ለመመገብ የቀረባችሁትን ሁሉ በጦር ሜዳም በሆስፒታልም በመስሪያ ቤትም ያላችሁትን ወገኖቻችንን በሙሉ እግዚአብሔር ይባርካችሁ ሰላሙና ጸጋው ይብዛላችሁ እያልን ሰላምታችንን በዚህ ባየር ሞገድ አማካኝነት እናቀርብላችኋለን። እንደምን አመሻችሁ በጌታ የተወደዳችሁ ወገኖች። ዛሬ ከኤፌሶን መልእክት ጥናታችን የምዕራፍ 3ን ትምህርት ይዘንላችሁ ቀርበናል። ባለፉት ክፍለ ጊዜያት ከምዕራፍ 2 እግዚአብሔር አምላካችን ለእናንተም ለኛም ብዙ ቁም ነገሮችን እንዳተረፈልን ባለሙሉ ተስፋዎች ነን። እግዚአብሔር ደግሞ ከዚህ ከምዕራፍ 3 የሚናገረንን በዛሬው ምሽት አብረን እንመለከታለን ማለት ነው። እንግዲህ እኛ የጽዮን መንገድ ተጓዦች ነን አይደለንም እንዴ? እግዚአብሔር ይመስገን። ገና ብዙ ወንዞችና ተራሮችን ማለፍ አለብን። ብዙ ቅፋቶችን ተራምደን በጌታ ኢየሱስ ክርስቶስ አሸንፈን ማለፍ አለብን። እዚህን ዝማሬ ልጋብዛችሁ። ጌታችን ሆይ እጅግና መሰግነሃለን። ውስጣችንን ለተለተ ታርሳለ ትዘራበታለ። እግዚአብሔር አምላካችን ሆይ የተዘራው ዘር በቅሎ ደግሞ አበባ ብቻ እንዳይሆን 30ና 60 100 ፍሬዎች የምናፈራል ባሪያዎች አድርገ ደግሞ እግዚአብሔር አምላካችን ሆይ እንድታቆመን እንለምናሃለን። ሕፃንነታችን ጨቅላነታችን አብቅቶ ወተት ከመጋትም ባሻገር አጥንትን የምንቆረጥም ሰዎች እንድታደርገን በቃልህም ደግሞ ታንጸን የምናድግ ለሌሎችም ደግሞ የምንተርፍ ሰዎች እንድታደርገን በዚህ ሰዓት ራሳችንን አሳልፈን ላንተን ሰጣለን። ለዚህ ለጨለማ ዓለም፣ ለዚህ ለከንቱ ዓለም፣ ለዚህ ለሚያልፉ ዓለም እግዚአብሔር አምላካችን ሆይ የሚመስክርን አንደበት ስጠን። አስታጥቀን ጌታ ሆይ፣ አንተ ሳታስታጥቀን እግዚአብሔር ሆይ መዋጋት አንችልምና። ኖ እግዚአብሔር አምላካችን ሆይ መልካም ወታደሮችንን ላንተ የምናገለግል ሰዎች ለመሆን ሽተናል። አቤቱ አምላካችን ሆይ በዚህች ምሽት ጸሎታችን ይሄ ነው። እባክህ አስታጥቀን፣ እባክህ አሳድገን። እግዚአብሔር አምላካችን ሆይ በዛሬው ምሽት ደግሞ መማር ከሚገባን ቃል እግዚአብሔር ሆይ ተምረን አቤቱ አምላካችን ሆይ ማትረፍ የምንችለውን ጸጋ ያንተን በረከት እግዚአብሔር አምላካችን ሆይ ለወዘ ዘመናችን ማትረፍ እንድንችል እርዳን። ምሽቱን ሁሉ ባርክልን፣ ጊዜውንም ሁሉ ባርክልን። መተላለፋችንን ይቅርበለን። ባከበርከውና ባጸደቅከው በአንድ ልጅ በቀኝም ባስቀመጥከው በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። የተወደዳችሁ አድማጮች፣ በትላንትናው ምሽት ክፍለ ጊዜ ጥናታችን በአጠቃላይ ከምዕራፍ 2 ቤተ ክርስቲያን መቅደስ መሆኗን፣ ይህ መቅደስ ደግሞ ከምን እንደተሰራ፣ በምን አይነት ሁኔታ እንደሚሰራና የመቅደሱ ዓላማ ወይም ትርጉም ምን እንደሆነ በስፋት መመልከታችን የሚታወስ ነው። ዛሬ እንግዲህ ቀደም ብዬ እንደተናገርኩት ምዕራፍ 3ን እንጀምራለን ማለት ነው። በዚህ በምዕራፍ 3 ውስጥ ደግሞ እግዚአብሔር የሚናገረንን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጉና ወደ ኤፌሶን ሰዎች መልእክት ምዕራፍ 3ን አውጡ። የዚህ የምዕራፍ 3 አብይ ርዕስ ፈጠን ፈጠን እያላችሁ ጻፉ፣ ቤተ ክርስቲያን የጸሎት የኃይል የእውቀትና የምስጢር መገለጫናት የሚል ይሆናል። ይህ የምዕራፍ 3 አብይ ሐሳቡ ነው ማለት ነው። የኤፌሶን መጽሐፍ የመጨረሻው ትምህርታዊ ክፍሉ ይህ ምዕራፍ ነው። ቀደም ሲል ቤተ ክርስቲያን አካልም መቅደስም እንደሆነች ተምረን ነበር። ዛሬ ደግሞ ቤተ ክርስቲያን ምስጢር እንደሆነች እንመለከታለን ማለት ነው። ቤተ ክርስቲያን ምስጢር ናት ስል ምን ማለት እንደሆነ ቅድመ ማብራሪያ ልሰጣችሁ ወዳለሁ። የቤተ ክርስቲያንን ምስጢርነት በተመለከተ ሰፊ ያለመረዳት መኖሩ አልያ ይባላል። ምስጢር የምንለው አሁን በዘመናችን የምናስበው አንድ ቀን የሚገለጥ ታሪክ ማለት ሳይሆን ከዚህ በፊት ያልተገለጠ፣ ልብ በሉ፣ ምስጢር ማለት ከዚህ በፊት ያልተገለጠ፣ ይህን ነጥብ ያዙ፣ ከዚህ በፊት ያልተገለጠ ነገር ግን አሁን እንዲገለጥ የተደረገ ነው ማለት ነው። አስተዋላችሁ? ምስጢር ማለት ከዚህ በፊት ያልተገለጠ ነገር ግን አሁን እንዲገለጥ የተደረገ ነገር ማለት ነው። ለምሳሌ ቤተ ክርስቲያን በብሉይ ኪዳን የተገለጠች አልነበረችም። በዚያን ጊዜ ምስጢር ነበረች። አስተዋላችሁ? በብሉይ ኪዳን ዘመን ቤተ ክርስቲያን ምን ነበረች ማለት ነው? ምስጢር ነበረች ማለት ነው። አሁን በአዲስ ኪዳን ዘመን ብቻ እንድትገለጥ ተደረገች። ምስጢር ማለት እንግዲህ ይህ ነው በቀላሉ። ሞፋት የተባለ የእግዚአብሔር ሰው ምስጢር የሚለውን ቃል መለኮታዊ ድብቅ ብሎ ተርጉሞታል። ወይማውዝ የተባለ ሌላ የእግዚአብሔር ሰው ደግሞ እውነት ብሎ ጠርቶታል ምስጢርን ማለት ነው። ከነዚህ ሁለት አተረጓጎሞች ግን መለኮታዊ ድብቅ የሚለው ለግንዛቤያችን የሚመች ትርጉም ያለው ይመስለኛል። መለኮታዊ ድብቅ ማለት እግዚአብሔር በተወሰነ ደረጃ ሰውሮ ያስቀመጠው፣ ልብ በሉ፣ እግዚአብሔር በተወሰነ ደረጃ ሰውሮ ያስቀመጠው የከበረውን ነገር አሁን ሊገልጠው የወደደው ማለት ነው። እንደገና ልድገምላችሁ። መለኮታዊ ድብቅ ወይም ምስጢር ማለት እግዚአብሔር በተወሰነ ደረጃ ወይም በተወሰነ ጊዜ ሰውሮ ያስቀመጠው የከበረ ነገርን አሁን ሊገልጠው መውደዱን የሚያመለክት ማለት ነው። በዘመናችን የቤተ ክርስቲያንን ምስጢር አስመልክቶ ሁለት ልቅ አመለካከቶች አሉ። እነዚህ አመለካከቶች ራሳቸው ምስጢር ናቸው ብለ ማጋነን አይሆንብኝም። ያንደኛው ልቅ ጫፍ ወይም አመለካከት አራማጂ ቡድን ቤተ ክርስቲያን የብሉይ ኪዳን መገለጥ አይደለችም ወይም በብሉይ ኪዳን አልተገለጠችም ብሎ ጳውሎስ ቁርጥ ባለ አነጋገር ያስቀመጠውን ሐሳብ መስማት አይፈልጉም። ስለዚህ ቤተ ክርስቲያንን ከእስራኤል ታሪክ ጋር በማያያዝ የቀጠለ ሂደት ነው ብሎ ለማግባባት ይሞክራሉ። ይህ ትምህርት የቃል ኪዳን ስነ መለኮት በመባል ይታወቃል። እነዚህ ወገኖች እግዚአብሔር ለእስራኤል የሰጠውን ተስፋዎች ሁሉ ለቤተ ክርስቲያንም ነው በማለት ከቤተ ክርስቲያን ጋር ያያይዛሉ። ከአመታት በፊት የቃል ኪዳን ስነ መለኮት አስተማሪዎች የሚጠቀሙበትን መጽሐፍ ከብሉይ ኪዳን ነቢያት መጽሐፍት ውስጥ ለባርኮት የተነገሩትን የቤተ ክርስቲያን በረከት በማለት ሲወስዷቸው እንመለከታለን። የቀሩትን የቁጣ ምዕራፎች ደግሞ የእስራኤል እርግማን በማለት መድበዋቸዋል። በመሰረቱ ከተመሳሳይ መጽሐፍ ላይ በረከትን ለአንድ ወገን፣ መርገምን ለሌላ ወገን እንደ ቅርጫ ሥጋ ማካፈል መጽሐፍ ቅዱሳዊ አመለካከት አይደለም። ለነገሩ በረከቱን ለቤተ ክርስቲያን ሰጥቶ መርገሙን ግን ለእስራኤል መተው በጣም የሚያስደንቅ ቢሆንም እውነተኛው ሐቅ ግን በረከቱም ሆነ መርገሙ የሚዛመደው ከእስራኤል ጋር መሆኑ ግንዛቤ ያለማግኘቱ ነው። ሌላኛው ቡድን ደግሞ በጳውሎስ አባባል ላይ ከመጠን ያለፈ አጽንኦት ወይም ትኩረት ማድረጉ ወይም ማክረሩ ነው። ቃሉም ይህን ምስጢር በመግለጥ አስተዋወቀኝ የሚለውና የክርስቶስን ምስጢር እንዴት እንደማስተውል ተመልከቱ የሚለውን መሰረት ያደርጋሉ። እነዚህ ወገኖች ለዚህ ምስጢር ብቻኛ ባለቤት የሚያደርጉት ጳውሎስን ነው። የአይነቱ አመለካከት ደግሞ አክራሪነት ወይም አጥባቂነት በመባል ይታወቃል። የቤተ ክርስቲያን አጀማመር በእነዚህ ቡድኖች መካከል አክራሪ ጉዳይ ሆኗል። አንዳንዶች ከባለ 50 በኋላ ቤተ ክርስቲያን ተጀመረች በማለት ቁርጥ ያለ ቀን ሲሰጡ፣ አንዳንዶች ደግሞ ከዚያ በፊት ነው በማለት የመከራከሪያ ሐሳባቸውን ያቀርባሉ። ቤተ ክርስቲያን መቼም ትጀመር መቼ ለኛ ላማኞች በቤተ ክርስቲያኑስ የክርስቶስን ምስጢር በማወቅ ራስ ወደ ሆነው ወደ እርሱ ወደ ኢየሱስ ክርስቶስ ማደግ አማራጭ የሌለው የከበረ ነገር ነው። ወዳጆቼ ወደ አንድ አቅጣጫ በማጋደል የራስን አቋም ይዞ ማክረር ብዙ ጊዜ ወደ መንፈሳዊ መታበይ ይወስዳል። አስተዋላችሁኝ አይደል? በመሰረቱ ቤተ ክርስቲያን በብሉይ ኪዳን ዘመን አልተገለጠችም ነበር። ተገልጣ ቢሆን ኖሮ ወገኖቼ ይህን ልብ በሉልኝ፣ ቤተ ክርስቲያን በብሉይ ኪዳን ዘመን ተገልጣ ቢሆን ኖሮ ጳውሎስ ደፍሮ የቤተ ክርስቲያን መገለጥ ምስጢር በአዲስ ኪዳን ባልተናገረም ነበር። በአንድ ወቅት አንድ ሰው በድፍረት ቤተ ክርስቲያንን ከኤደን ገነት ቤተሰብ ጋር ለማገናኘት ሲሞክር ታይቷል። ይህም በጣም ከእውነት የራቀ ሐሳብ ነው። መቼም በባለ 50 ቀን አንድ ነገር እንደተፈጸመ ሁላችንም እንስማማለን። በዚያን ጊዜ መንፈስ ቅዱስ ያማኞችን አካል መመስረት የጀመረበት ጊዜ ነው። ይህ ጅማሬ ቤተ ክርስቲያንን ካለም እስከምትወሰድበት ጊዜ ድረስ ይቀጥላል። እኛ እያንዳንዳችን በእግዚአብሔር በአምላካችን መንፈስ ታትመናል። ይህ መታተም ከዓለም ወጥተን ወደ ጌታ ፊት እስከምንቀርብበት እስከ መዋጀት ቀን ድረስ ይዘልቃል። ይህ በመንፈስ መጠመቅ በወንዝ ዳር እንደሚደረግ የውሃ ውስጥ ገባ ወጣ የሰውነት መታጠብ ሳይሆን በባለ 50 ቀን የሆነው የቤተ ክርስቲያን መወለን ነው። እስቲ የምስጢሩን መገለጥ የሚያወሳውን ክፍል ከቁጥር 1 እስከ 2 ያለውን አብረን እንመልከት። እንዲህ ይላል፣ ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩኔ ጳውሎስ ለእግዚአብሔርም በረከካለሁ። ለናንተ ስለተሰጠኝ ስለእግዚአብሔር ጸጋ መጋቢነት በርግጥ ሰምታችኋል ይላል። ጳውሎስ ያለበትን ሁኔታ እስረኛ በማለት ይገልጻል። እስረኛ የሆነው ወንጌልን ለአሕዛብ ወይም ከአይሁድ ውጪ ላሉት ግሪኮች፣ ሮማውያን እንዲሁም ለመሳሰሉት ወገኖች በማድረሱ ነበር። የሚቀጥለው ምዕራፍ እንደሚገልጽልን አሕዛብ ወንጌልን የመስማት ዕድል አገኙ ማለት ነው። እነዚህ አሕዛብ ከእግዚአብሔር ርቀው የነበሩ እንግዶች የነበሩ ተስፋ ያልነበራቸውና ያለ እውነተኛው አምላክ ይኖሩ ነበር። በክርስቶስ አማካይነት ወደ እግዚአብሔር ወደ አዲሱ ተስፋ ቀረቡ። ጳውሎስ ለእናንተ ጸልያለሁ ወይም ለእግዚአብሔርም በረከካለሁ የሚለው ለዚህ ነው ወዳጆቼ። ስለሆነም ከመጸለዩ በፊት ስለ ምስጢር ጥቂት መናገር ይፈልጋል። ከዚያ ማሳቡን ከቁጥር 14 ጋር ያያይዘዋል። እስቲ የሐሳቦቹን መያያዝ በማስተዋል እንመልከታቸው። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለው ይላል። ዋናው ሐሳብ ያለው በቁጥር 1 እና 14 መካከል ነው። ቀደም ሲል ለመግለጽ እንደመከርኩት ወደ ጸሎቱ ከመግባቱ በፊት ስለ ምስጢሩ በመጠኑ ማብራራት ፈልጓል። ለእናንተ ስለ ተሰጠኝ ስለ እግዚአብሔር ጸጋ መጋቢነት ሲል እግዚአብሔር ጳውሎስን የጠራበትንና ወደ አሕዛብ የላከበትን መለኮታዊ ቅድና ዝግጅት መናገሩ ነው። ልብ በሉ፣ በቁጥር 1 ለእናንተ ስለ ተሰጠኝ ስለ እግዚአብሔር ጸጋ መጋቢነት ይላል። ጳውሎስ ይህንን ሲል እግዚአብሔር እሱ ራሱን የጠራበትንና ወደ አሕዛብ የላከበትን እግዚአብሔር ጳውሎስን የጠራበትና ወደ አሕዛብ የላከበትን መለኮታዊ ቅድና ዝግጅት መግለጹ ነው። የጳውሎስን አገልግሎት ከሌሎች ሐዋርያት ጋር ስናወዳድረው የርሱ አይነተኛና ልዩ ነው። ይህን ሐሳብ ሲደግፍ ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደ ተሰጠው እንዲሁ ለኔ ላልተገረዙት የሆነው ወንጌል አደራ እንደ ተሰጠኝ አዩ ይላል። ገላትያ ምዕራፍ 2 ቁጥር 7 መመልከት ይቻላል። ጳውሎስም ሆነ ሌሎች ሐዋርያት የተቀበሉት መልእክት የተለያየ አልነበረም። ነገር ግን ልዩነቱ መልእክቱን ይዘውላቸው የሄዱት ወይም የመልእክቱ ተቀባዮች ነበሩ። ጳውሎስ መልእክቱን ይዞ ወደ አሕዛብ ሄደና እናንተ በፊት ርቃችሁ የነበራችሁ በክርስቶስ ሆናችሁ ቀርባችኋል አላቸው። ጴጥሮስ ደግሞ ወደ ራሱ ወገን ማለት ወደ እስራኤላውያን ሄደና መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠስም ከሰማይ በታች ሌላ የለምና አላቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 12ን ልብ በሉ። ጳውሎስ አሕዛብ ለነበረው የወይኒ ቤት ጠባቂ በጌታ በኢየሱስ ክርስቶስ ምን አንተና ቤተሰቦችህም ትድናላችሁ አለው። የጳውሎስም ሆነ የጴጥሮስ መልእክቶች ፈጽሞ የሚመሳሰሉ ናቸው። ልዩነታቸው ለሁለት የተለያዩ ሰዎች ክፍል መናገራቸው ብቻ ነው። ወደ ኋላ መለስ ብለን ስንመለከት ደግሞ ፍጹም አዲስ ነገር እንመለከታለን። ይኸውም ወደ ብሉይ ኪዳን ስንመጣ አዲስ ሥርዓት ወይም አዲስ መጋቢነት ተዘርግቶ እናያለን። ጳውሎስ ፈሪሳዊ ሆኖ በሕግ በኖረበት ዘመን ቢሆን ኖሮ ይህን ልብ በሉልኝ፣ ጳውሎስ ፈሪሳዊ ሆኖ በሕግ በኖረበት ዘመን ቢሆን ኖሮ ወደ አሕዛብ ሄዶ ወንጌልን አይነግራቸውም ወይም ደግሞ አይመሰክርላቸውም ነበር። ለምን ብትሉ አይሁድና አሕዛብ የሚኖሩት በተለያየ ሥርዓት ውስጥ ነበርና ነው። በቃ አሁን ግን ጳውሎስ ወደ አዲሱ ሥርዓት ሲመጣ ለአሕዛብ የወንጌል መልእክተኛ ሆነ። ይህ ማለት እግዚአብሔር የማዳኑን መንገድ ቀይሯል ማለት አይደለም። ማንም ሰው ወገኖቼ ሕግን በመጠበቅ አይደለም። ይህንም ብዙ ጊዜ ደጋግመን ተናግረናል፣ ብዙ ጊዜም ደጋግመን ተምረናል። አዎ ማንም ሰው ሕግን በመጠበቅ አይደለም፣ ነገር ግን በደም መስዋዕትነት አማካይነት ወደ እግዚአብሔር ክብር ይመጣል። ያ የደም መስዋዕት ወደ ክርስቶስ ያመለክት ነበርና። ጳውሎስ ስለ አዲሱ ሥርዓት የሚናገረውን ከቁጥር 3 እና 4 ማንበብ ትችላላችሁ። አክራሪዎች መገለጥ የሚለውን ቃል አንግበው ጳውሎስ ምስጢር ያለበት ምክንያት ለርሱ ብቻ ስለተገለጠለት ነው ይላሉ። ይህ መገለጥ የሚለው ቃል በጳውሎስ ሕይወት ውስጥ የጀመረው በደማስቆ መንገድ ላይ የተለወጠ ቀን ነበር። በዚያን ጊዜ ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን ማሳደድህ እኔን ማሳደድህ ነው አለው። ቤተ ክርስቲያን የክርስቶስ አካል ናት። አስተዋላችሁ? ቤተ ክርስቲያን ወገኖቼ የክርስቶስ አካል ናት። እግዚአብሔር አዲስ ነገር እንደሚያደርግ ጳውሎስ በጥሩ ሁኔታ ተምሯል። በበዓለ ሃምሳ ቀን ቤተ ክርስቲያን ወደ ህልውና መጣች። እንግዲህ ወዳጆቼ ነገሩን ሰፋ አድርገን ስንመለከተው ምስጢር ወይም መለኮታዊ ድብቅ ማለት በብሉይ ኪዳን ዘመን ተሰውሮ የነበረ አሁን ግን ለሰው ሁሉ የታወቀ ማለት ነው። ይህን ነጥብ ያዙ። ምስጢር ወይም መለኮታዊ ድብቅ ማለት በብሉይ ኪዳን ዘመን ተሰውሮ የነበረ አሁን ግን ለሰው ሁሉ የታወቀ ማለት ነው። ይህ መለኮታዊ ምስጢር በአዲስ ኪዳን ተገልጧል። ቃሉ በአዲስ ኪዳን 27 ጊዜ ተጠቅሶ እናነባለን። ይኸውም ከ11 የተለያዩ ምስጢራት ጋር የሚያያዝ ነው። በዚያን ዘመን ወገኖቼ በርካታ ምስጢራት ነበሩ። ከእነዚህ ውስጥ አንዱ ርኩሰትን መለማመጃ ምስጢራዊ ቤቶች ነበሩ። የሚያሳዝን ነው። በዚያን ጊዜ ለተግባሩ ተሳታፊዎች ምስጢር እንዳይገልጡ ማስጠንቀቂያ ይሰጣቸው ነበር። ግሪኮች ምስጢር ድብቅ ነገር ስለሆነ ተከታዮች ለሌሎች እንዳይናገሩ ትምህርት ይሰጣቸው ነበር። ለአድራጊዎቹና ለተከታዮቻቸው ድርጊቱ የተገለጠና የታወቀ ነበር። በጎዳና ላይ ላላ ባላል ሆነ ሰው ግን ምስጢር ወይም ድብቅ ነገር ነበር ማለት ይቻላል። ከዚህ ሐሳብ ጋር የሚቃረን ጳውሎስ እንዲህ ሲል ይናገራል፣ ወንጌልን ባልሰብክ ወዮልኝ አለ። በዘመን መጨረሻ ያለን እኛም ወዳጆቼ የእግዚአብሔር ምስጢር መጋቢዎች ነን። ስለዚህ መልእክቱን ለሌሎች መናገር ይጠበቅብናል። ወንጌል ወይም የምስራቹ ቃል በዘመነ ግሪክ ወይም ሮማ ስርዓት በቤት ውስጥ በድብቅ ይሰራ እንደነበረው ምስጢር አይነት አይደለም። ነገር ግን በጎዳና ላይ በከፍታ ቦታ ሆኖ ድምጽን ከፍ በማድረግ የሚነገር የደስታ ወሬ ነው። ጳውሎስ ምስጢር የሚለውን ቃል በዚህ መልእክት ላይ መናገር የጀመረው ገና ከመግቢያው ላይ ነው። በኤፌሶን 1 ምዕራፍ 9 በኤፌሶን ምዕራፍ 1 ቁጥር 9 እንዲህ አለ፣ በክርስቶስ ለማድረግ እንደወደደ እንደሐሳቡ የፈቃዱን ምስጢር አስታውቆናልና አለ። በኤፌሶን 2 ከቁጥር 14 እስከ 15 ደግሞ ምስጢሩ ምን እንደሆነ ይገልጣል። ምስጢሩም ክርስቶስ ከሞት በመነሳት የአዲሱ አካል የቤተ ክርስቲያን ራስ ሆነ። አዲሱ አካል የአሕዛብና የአይሁድ በወንጌል አንድ መሆን ነው። እንዲሁም የነገዶች የምድር ሕዝቦች ሁሉ ራስ ሆነ የሚል ነው። እንዴት ደስ ያሰኛል! ይህ ምስጢር በብሉይ ኪዳን አልተገለጠም ነበር። ጳውሎስ ይህንን ሐሳብ እንደሚከተለው ያስቀምጠዋል። እንግዲህ እንደ ወንጌል ስለ ኢየሱስ ክርስቶስም እንደ ተሰበከ ከዘላለም ዘመንም የተሰወረው አሁን ግን የታየው ሲል ይናገራል። ሮሜ 16 ቁጥር 25ን ተመልከቱ። በቆላሲስ 1 26 ደግሞ ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል ይላል። ወዳጆቼ ቤተ ክርስቲያን የጀመረችው በብሉይ ኪዳን ዘመን ነው ለሚሉ ከሞላ ጎደል የክርስቶስን ቦታ እንደ መውሰድ ይቆጠራል ብል ማጋነን አይሆንብኝም። እነዚህ ሰዎች ክርስቶስ ያልተናገረውን እንደ መናገር ያስቆጥርባቸዋል፣ ወይም እግዚአብሔር ያላወቀውን እነሱ ያወቁ ያስመስላቸዋል። የሚገርም ነው። ምስጢር ማለት በብሉይ ኪዳን ዘመን ተሰውሮ ወይም ሳይገለጥ ተከድኖ የነበረ ማለት ነው። በዚያን ጊዜ ጌታ አልገለጠውም። የምስጢሩ መገለጥ በዚያን ጊዜ አልተከናወነም ነበር ነው። የምስጢሩን ትርጉም ደግሞ ከቁጥር 5 እስከ 6 ባለው ስፍራ ተመልከቱ። ኤፌሶን ምዕራፍ 3 ከቁጥር 5 እስከ 6 ባለው ስፍራ የምስጢሩን ትርጉም ትረዳላችሁ። ይህ መገለጥ ለርሱ ብቻ እንዳልሆነ ጳውሎስ አስረግጦ ይናገራል። እዚህ ላይ ምስጢር ማለት ምን እንደሆነ በደንብ ያብራራል። ባለፉት ትውልድ በነበሩት የሰው ልጆችና በቤተ ክርስቲያን ውስጥ ባሉ ሐዋርያትና ነቢያት መካከል ትልቅ ልዩነት አለ። በብሉይ ኪዳን የቤተ ክርስቲያን ነጸብራቅ በማንም አልተገለጠም። አሁን ግን ለቅዱሳን ሐዋርያት ተገለጠ። እነዚህ ሐዋርያት ቅዱሳን ናቸው፣ ምክንያቱም ለዚህ አገልግሎት በጌታ የተለዩ ስለሆኑ ነው። ነቢያትም ሲል በዚህ በቁጥር 5 እስከ 6 ባለው ክፍል ነቢያት ሲል ያለምንም ጥርጥር የአዲስ ኪዳንን ነቢያት ማለት ነው። በመንፈስ ይላል በዚሁ ክፍል ደግሞ። በመንፈስ ማለት የምስጢሩ አስተማሪ መንፈስ ቅዱስን ያመለክታል። ስለ መንፈስ ቅዱስ መምጣት ሲናገር ጌታ ኢየሱስ ለደቀ መዛሙርቱ የተስፋ ቃል የገባላቸው ይህንን ነበር፣ ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኩ ይላል ጌታ። ዮሐንስ 16 ቁጥር 15ን ተመልከቱ። ምስጢሩ እንዴት አስደናቂ ነው! አሕዛብ እንደሚድኑ ይናገራል። ብሉይ ኪዳን የአሕዛብን መዳን በግልጽ አስተምሯል። እስቲ ይህንን ሐሳብ የሚያጠናክርልን የተለያዩ የመጽሐፍ ቅዱስ ክፍሎችን እንመልከት። ኢሳይያስ 11 ቁጥር 10ን ተመልከቱ። ጻፍ ጻፍ አድርጉ። ኢሳይያስ 11 ቁጥር 10 ኢሳይያስ 60 ቁጥር 3 ኢሳይያስ 60 ቁጥር 3 ኢሳይያስ 42 ቁጥር 6 ኢሳይያስ 42 ቁጥር 6 ዘካርያስ 2 ቁጥር 11 ዘካርያስ 2 ቁጥር 11 ሚልኪያስ 1 ቁጥር 11 ሚልኪያስ 1 ቁጥር 11 እንግዲህ እነዚህን ከትምህርቱ በኋላ ወይም ከጥናቱ በኋላ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ተመልከቱ። ምስጢሩ አሕዛብ እንደማይድኑ የሚናገር ከሆነ ታዲያ ምስጢሩ ምኑ ላይ ነው? ይህም በጥንቃቄ መገንዘብ አለብን ወዳጆቼ። ምስጢሩ አሕዛብና እስራኤል በተመሳሳይ ስፍራ መቆማቸው መናገሩ ነው። አሕዛብና እስራኤል በእምነት ወደ አዲሱ አካል ወደ ቤተ ክርስቲያን መጥተዋል። የዚህ አዲስ አካል ራስ ማን ይመስላችኋል? የዚህ አዲስ አካል ራስ ኢየሱስ ክርስቶስ ነው። ስለዚህ በሰው ዘር ውስጥ 3 አመዳደቦች ወይም አከፋፈሎች አሉ። እስቲ እነዚህን ጻፍ አድርጉ። በሰው ዘር ውስጥ 3 አመዳደቦች ወይም አከፋፈሎች አሉ። ከአዳም እስከ አብርሃም ያሉት አህዛብ ናቸው። ከአዳም እስከ አብርሃም ያሉት ህዝቦች አህዛብ ናቸው። ይሄ አንደኛው ነው። ሁለተኛው ደግሞ ከአብርሃም እስከ ክርስቶስ ያሉት ህዝቦች ሁሉ አይሁድና አህዛብ ናቸው። ከአብርሃም እስከ ክርስቶስ ያሉት ህዝቦች ሁሉ አይሁድና አህዛብ ናቸው። ሶስተኛው ክፍል ከባለ 50 እስከ ንጥቀት ከባለ 50 እስከ ንጥቀት ድረስ ያሉ ሰዎች ሁሉ አህዛብ፣ አይሁድና ቤተ ክርስቲያን ተብሎ ይከፈላሉ። አህዛብ፣ አይሁድና ቤተ ክርስቲያን ተብሎ ይከፈላሉ። ጳውሎስ ይህንን የሶስትዮሽ ክፍል ሲገልጽ እንዲህ ብሏል፣ ለአይሁድም ለግሪክ ሰዎች ለእግዚአብሔር ቤተ ክርስቲያንም ማሰናከያ አትሁኑ አለ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 32ን በኋላ ተመልከቱ። ጳውሎስ ይህንን ሲናገር የሰውን ዘር ሁሉ መግለጹ እሙን ነው። ብሉይ ኪዳን የቤተ ክርስቲያን ጥላ ነበር። ልብ በሉ፣ ብሉይ ኪዳን የቤተ ክርስቲያን ጥላ ነበር። እውነተኛው አካል ግን አዲስ ኪዳን ነው። ስለዚህም ጌታ ኢየሱስ ክርስቶስ በዚህች ማለት ላይ ቤተ ክርስቲያኔን እሰራለሁ ያለው ለዚህ ነበር። ማቴዎስ 16 ቁጥር 18ን ተመልከቱ። በዚያን ጊዜ እንደዚህ ቢናገርም እንኳን ቤተ ክርስቲያን ገና ሳትመሰረት ወደፊትን ትጠብቅ ነበር። ቤተ ክርስቲያን የጀመረችው ጌታ ኢየሱስ ክርስቶስ ካረገ ከባለ 50 በኋላ ነው። ቤተ ክርስቲያንን በጅምሯ አካባቢ የአይሁድ ቤተ ክርስቲያን ብቻ ነበረች። ምክንያቱም በአብዛኛው ወንጌልን በመስማት የዳኑት አይሁዶች ብቻ ስለነበሩ ነው። በኋላ ግን አሕዛብ ወደ ቤተ ክርስቲያን የመጡበት የሽግግር ሰዓት መጣ። ከዚያም ቤተ ክርስቲያን የአይሁድና የአሕዛብ ጣምራ ውጤት አንድ አካል ሆነች። የዚህ ጣምራ አካል ራስ ኢየሱስ ክርስቶስ ነው። ቁጥር 7ን ተመልከቱ። በዚህ ክፍል ጳውሎስ የአሕዛብ ሐዋርያ በመሆኑ ለምስጢር የበላይነት ቦታ እንደሌለው ይናገራል። ኩሩ ፈሪሳይም ስለነበረ ቤተ ክርስቲያን አሳዳጅ የነበረው ሳውልን ሐዋርያና የክርስቶስ እስረኛ አድርጎ የለወጠው የእግዚአብሔር ጸጋ ነው። ጳውሎስን ከአንድ ቡድን አውጥቶ ወደ ሌላው ውስጥ ያስገባው እግዚአብሔር ነው። ይህ ሰው አሁን የክርስቶስ አካል ክፍል ሆኗል። ይህ ሁሉ የሆነው ወገኖቼ በመንፈስ ቅዱስ የኃይል ሥራ አማካይነት ነው። ጳውሎስ የሐዋርያነት ጸጋና ኃይል የተገለጠለት ሰው ነው። ቁጥር 8ና 9ንም እንዲሁ አለፍ በሉና ተመልከቱ። ባለፉት ዘመናት በእግዚአብሔር ዘንድ ተሰውሮ በነበረው የምስጢር ሥርዓት አስተዳደር ማለት በጸጋ ወንጌል በቤተ ክርስቲያን ውስጥ እኔና እናንተ እንገኛለን። ወዳጄ ሆይ እግዚአብሔር ያልገለጠልን በርካታ ምስጢራት አሉ። እነርሱን ደግሞ ወደ ሰማይ ስንሄድ የምናውቃቸው ይመስለኛል። ወደ ሰማይ ስንገባ ነገሮችና ምስጢሮችን ሁሉ መማር እንጀምራለን። እግዚአብሔር ምስጢር የተባለውን ሁሉ አልነገረንም። ለምን ጥቂቶችን እንድናውቅ እንደፈቀደ ሳስብ በእውነት እኔ እደነቃለሁ ወገኖቼ። በሐዋርያው ጳውሎስ ሕይወት ውስጥ የተከሰተው አስደናቂ ለውጥ ነው። ፍለጋ የሌለውን የክርስቶስን ባለጠግነት በአሕዛብ መካከል እንድሰብክ ተመረጥኩ ይላል። የሚያስደንቅ አይደለምን ወዳጆቼ? የምስጢሩን ሌላ ዓላማ በቁጥር 10ና 11 ላይ ተገልጦ እንመለከታለን። ከቁጥር 12 እስከ 13 ያለው ልብ በሉና ተመልከቱ። እኛ ዛቦቹና ጳውሎስ አሳዳጁ በእግዚአብሔር ፊት ስለ እርሱ የመናገር ነጻነትና መታመን አለን። ይሁን የሆነው በክርስቶስ አማካይነት። ጳውሎስ የእናንተ ክብር የሆነው መከራዬ እንዳያታክታችሁ ይላቸዋል። ይህን የሚልበት ምክንያት የምስጢሩ ግብ ታላቅ ስለሆነ መከራውን ከቁም ነገር ባለመቁጠር ነው። ስለዚህ ዓላማው ግቡን እስከ መታ ድረስ መከራውን ለመቀበል ፈቃደኛ ሲሆን እንመለከታለን። ጳውሎስ የእርሱ መታሰር ለወንጌል ዓላማ ከግቡ መድረስና ለእነርሱ ክብር ስለሆነ በሥርዓቱ ተስፋ እንዳይቆርጡ ያሳስባቸዋል። ሐዋርያው ሐሳቡን ሲያጠቃልል በቆላሲስ 1 ቁጥር 24 አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላቸዋል። በጌታ የተወደዳችሁ አድማጮቻችን የዛሬው ትምህርታችንን እዚህ ላይ እናበቃለን። ነገ ደግሞ የዚህን ተከታይ ክፍል ይዘላችሁን ቀርባለን። እስከዚያው ደህና አደሩ።